እንደ ክርስቲያን ታሪክ እንዲሁ በዘፈቀደ የሚከናወኑ ዝም ብሎ ራንደሙ ጥንቅጥ የጠፋባቸው ክስተቶች ድምር ሳይሆን ታሪክ በእግዚአብሔር ደራሲነት ወደ አንድ አቅጣጫ የሚነዱ የሉዓላዊው አምላክ ዲስፕሌዎች ጭምር ናቸው። በታሪክ ውስጥ እጅግ አስደናቂ፣ እጅግ አሳዛኝ ክስተቶችን እናያለን። ለዛሬ ካላሰለቻችሁ አንድ ሶስት በታሪክ ውስጥ ፕሮሚነንት የሆኑ ሰዎችን ብናነሳ ብዬ አስባለሁ እና እንግዲህ ታይም ትራቭል እናደርጋለን ወደ ተለያዩ ሴንቸሪዎች። ከክርስቶስ ልደት 336 ዓመት በፊት አንድ ዜና በጥንታዊው ዓለም ውስጥ እንደ ሰደድ እሳት ይዛመታል። ከክርስቶስ ልደት 300 ምናምን ዓመት በፊት ማለት ነው። ይሄም ታላቁ እስክንድር የተባለ የጦር መሪ የንግስናው ዙፋኑ ከተነሳበት ከመቄዶንያ የሚባል ቦታ ላይ ተነስቶ የተለያዩ በረሃዎችን የተለያዩ ሀገሮችን በማቋረጥ ታላላቅ መንግስታትን እንደነ ፋርስ፣ እንደነ ግብፅ፣ ማዕከላዊ እስያ የሚባለው እስከ ህንድ ድረስ የደረሰ ዘመቻ በማድረግ እነዚህን ታላላቅ መንግስታት በማሸነፍ አንዴም እንኳን ታሪክ ሲናገር አንዴም እንኳን ሳይሸነፍ የዓለምን ካርታ እንደ አዲስ እንዲሳል ያደረገ የዘመኑ ታላቅ አዛዥ ወይም የጦር ጀነራል ነበር ይባላል። በጥንታዊው ዓለም ለነበሩት ህዝቦች የዚህ ሰው ማንነት እና ጀብድ አሁን በጣም በቃ ኮመን የምናውቀው ነገር አለ፣ እንደዛ የሚታወቅ ነገር ነበር። ከዛ በተጨማሪ በወቅቱ ከነበረው የዓለም ህዝብ 25% የሚሆነውን በአሌክሳንደር ግዛት ስር ወይም በታላቁ እስክንድር ግዛት ስር ይተዳደሩ ነበር። በስልጣኑ ማማ ላይ ከቆየ በኋላ ከ13 ዓመት በኋላ አንድ ምሽት እንደ ልማዱ በመብልና በመጠጥ ሲዝናና ከመሸ በኋላ በማግስቱ ግን ከባድ ትኩሳት እንደያዘው ታሪክ ያወሳል እና ያ የጦር መሪ ታላቅ የጥንታዊቱ ዓለም ገዢ ባቢሎን በምትባል ከተማ ውስጥ በዚህ ትኩሳት በዚህ ፊቨር ለ11 ቀናት ከተሰቃየ በኋላ በተወለደ በ32 ዓመቱ ሞት ወደ ህይወቱ ድንኳን ይገባል። በማንም ተሸንፎ የማያውቀው ይህ ታላቅ ገዢ ለሞት ግን እጁን ሰጠ። አሁንም ታይም ትራቨል እናድርግ ትንሽ። ከእስክንድር ሞት 300 ዓመት በኋላ ወደ 60 ዓመተ ዓለም ወይም ደግሞ ከጌታ ኢየሱስ ክርስቶስ ውልደት 60 ዓመት በፊት በአውሮፓ ውስጥ በሮም ጎዳናዎች ላይ ሌላ ታላቅ መሪ መነሳቱን በጎዳናዎች ላይ መወራት ይጀምራል። አየሩ ሁሉ ጁልየስ ቄሳር፣ ጁልየስ ቄሳር በተባለ ሰው ስም ተሞልቷል። ቄሳር የዘመኑ ድል ነሺ ነበረ። የጥንታዊዋን የሮም መንግስታት ስልጣን በእጁ በመጠቅለል በእጁ በማስገባት በጣም ዩኒክ በሆነ የፖለቲካ ጥበብና የጦር ኃይል የሮምን ግዛት በማስፋፋት እክሱም በስልጣኑ ማማ ላይ በደረሰ ጊዜ በስሩ ወይም በሮም ኤምፓየር ስር ከ50-60 ሚሊዮን ሰዎች ይተዳደሩ እንደነበረ፣ ይህም ደግሞ የዓለምን 1/4 ህዝብ ይገዛ እንደነበረ ታሪክ ያወሳል። ቄሳርም ከ16 ዓመት በኋላ ማርች 15 44 ዓመት ዓለም ላይ አይነክ የሚመስለው ይሄ ግዙፍ ራሳቸውን ነፃ አውጪዎች ብለው በሚጠሩ የሮም ሴናተሮች ወይም ደግሞ የምክር ቤት አባላት በዛችው በሮም ከተማ ውስጥ 23 ጊዜ በስለት ከተወጋ በኋላ በ55 ዓመቱ ይህ ታላቁ የሮም ኮማንደር ሞት በተባለ ኃይል ድል ይነሳል። ሁለቱ ገደልን አልተወለድ እንደገና። አሁንም ብዙ ዓመታት እንሻገር። የመጨረሻው ታሪክ በ18ኛው መቶ ክፍለ ዘመን መገባደጃ ላይ የፈረንሳይ አብዮት የፈጠረውን አጋጣሚ በመጠቀም ፖለቲካዊ ክፍተት በመፈጠሩ ምክንያት አንድ ታላቅ የጦር ጀነራል የፈረንሳይን መንግስት በመገልበጥ በ1804 ራሱን የፈረንሳይ ኤምፐረር ብሎ ይጠራል። ይህን ሰው ስሙን የሚያቅሰዋል 1804 በኤን ይጀምራል ስሙ ናፖሊዮን ቦናፓርት አይደለ? ናፖሊዮን በጣም ብሩታል የሆነ በተለይ ዘመቻዎቹ በጣም ጭካኔ የተሞሉ እንዲሁም ደግሞ ባጭር ጊዜ ውስጥ በአራት በአምስት በስድስት ዓመታት ውስጥ ለአንድ ሺህ ዓመት ሲገዛ የነበረውን የሆሊ ሮማን ኤምፓየር የተባለውን የገለበጠበት በስፔን በፈረንሳይ ያው በሀገሩ እንዲሁም ደግሞ እስከ ኦስትሪያ ድረስ ኦልሞስት መላውን አውሮፓ በሚመስል መልኩ ጠቅልሎ መግዛት የቻለ በሱም ዘመን ደግሞ የዓለምን 5% ህዝብ ስልታዊ በሆነ ፖለቲካና በዚህ ብሩታሊቲ መግዛት የቻለ ጦረኛ ነበር። እንደተለመደው በስተመጨረሻም ባላንጣ መንግስታቶቹ አንድ ላይ በመተባበር የናፖሊዮንን ጦር ከደመሰሱ በኋላ ናፖሊዮንን በአንዲት ደሴት የቁም እስረኛ ያደርጉታል። እዛም በብቸኝነት ለረጅም ጊዜ ከኖረ በኋላ አልቲሜትሊ ይሄ ድል ነሺ የሞትን ጽዋ ተጎነጨ። ሞት አሁንም አሸናፊ ሆነ ማለት ነው። እንግዲህ ይህን ሁሉ ዘመናት አልፈን እንደምሳሌ ያነሳነውን አትሊስት ዌስተርን ታሪክን ካነሳን አሁን ያለንበትን ዘመን ስንመለከት የዓለም ታሪክ በእጅጉ ተለውጧል አይደል? ተአምራዊ የሚመስሉ የቴክኖሎጂ ልህቀት፣ እጅግ የረቀቀ ሕክምና፣ የምህንድስና፣ የተፈጥሮ ሳይንስ፣ ፍልስፍናው፣ ትምህርቱ ከፍተኛ ማማ ላይ የደረሰበት ዘመን ላይ እንገናኛለን። በዘመናት ውስጥ ግን ድል በመንሳት ላይ ያለ የሚመስለው ይሄ የሰው ልጆች ቡሊ አሁንም ከሊቅ እስከ ደቂቅ ድረስ ወደ መቃብር መላኩን አላቆመም። ነገስታት፣ ሀያላን፣ ታላላቆች፣ ታናናሶች ዛሬም ድረስ የቀብር ስነ ስርዓትና የማስታወሻ ሐውልት ይቆምላቸዋል። This is the reality. ድሮ ልጅ ሆነን ስንጫወት መፎረሽ የሚባል ቃል የሚያቅሰው አለ። ለምሳሌ ገመድ ሲዘለል ገመድ ከጠለፈ ፎረሸ ይባላል። ስለሚቀጥለው ይሰጣል። ሞት ግን አይፎረሽም አይደል? ሞት ትውልድ አይዘልም። ስለዚህ በሰው ልጆች ታሪክ ሁሉ ውስጥ ሁለት አማራጭ አለ። ወይም ስለዚህ ሞት ስለተባለው ነገር ሳይታሰብ በቃ ድንገት ሲመጣ ያገኝ በሚል አይነት አቮይዳንስ አይነት ኑሮ መኖር፣ ወይም ደግሞ ማምለጫ አቋራጮችን የመፈለግ አማራጭ ደግሞ አለ። ብዙ አፈ ታሪኮችን ስናነብ ተረቶችን በምናይበት ጊዜ ፋውንቴን ኦፍ ላይፍ እና የሚባሉ ነገሮችን ሰማልና፣ ምክንያቱም ሰዎች ሞትን ቺት ማድረግ ይፈልጋሉ። ስለዚህ እያንዳንዱ ትውልድ ይህንን ጉልበተኛ በራሱ መንገድ ለማምለጥ ጥረት ያደርጋል። በእኛም ዘመን ዛሬ ላይ ታላላቅ ሰዎች በተለይ እነዚህ ቴክ ቢሊዮነርስ ምንላቸው፣ ኮንቴምፖራሪ ፍላስፎች ምንላቸው፣ ገንዘብ እስካፍንጫቸው የሞላቸው ሰዎች ሙሉ በሙሉ በሚባል መልኩ ሞትን ለመሸወድ ያተኮረ በሚመስል መልኩ ጊዜያቸውን ሀብታቸውን ኢንቨስት ሲያደርጉ እናያለን። ከነዚህ ርዕዮተ ዓለሞች ከነዚህ አመለካከቶች ውስጥ አንዱ ሰምታችሁት ከሆነ ትራንስሂውማኒዝም የሚባል ሙቭመንት አለ። ወይም ደግሞ የሰውን ልጅ ተፈጥሯዊ ውስንነት በቴክኖሎጂ አሻሽለን ሞትን ለማሸነፍ የሚደረግ ግብግብ ማለት ነው። ይሄንን አይዲዮሎጂ ሰዎች ሲገልጡ ኤቮሉሽን ወይም ዝግመተ ለውጥ እዚህ ድረስ አድርሶናል፣ የቀረውን የሰው ልጅ እድገት ደግሞ ከማሽን ጋር በመዋሃድ ወደሚቀጥለው ደረጃ በመድረስ ሞትን ለአንዴና ለመጨረሻ ጊዜ ድል እነሳለን ብለው ብዙ ሚሊዮን ቢሊዮን ዶላሮች ስፔንድ ያደርጋሉ። ብዙ ሪሰርቾች ዴቨሎፕመንቶች ይሰራሉ። ስሙን ሰምታችሁት የምታውቁ ከሆኑ ዩቫል ሃሪሪ የሚባል አንድ እስራኤላዊ ሂስቶሪያን ጸሐፊ፣ በተለይ የዚህ አይዲዮሎጂ አቀንቃኝ የሆነው ሰውዬ ሆሞ ዴዮስ፣ ዴዮስ ማለት በላቲን ወይም በጣሊያንኛ ጋድ ማለት ነው። ሆሞ ዴዮስ እንግዲህ ባዮሎጂ የሚነግረን ሰዎች ሆሞ ሴፒየን ነን አይደለ? እሱ ግን የጻፈው መጽሐፍ ምንድነው? ሆሞ ዴዮስ፣ ሞር ኦፕቲሚስቲክ የሆነ አመለካከት ያለበት ነው። እና ምናልባት ከጠቀመን ብዬ ከዛ መጽሐፍ ላይ ሁለት ቦታዎችን ኮት አድርጌያለሁኝ፣ ምን አይነት አመለካከት ሰው ውስጥ እንዳለ። እንደዚህ ይላል ሆሞ ዴዮስ የሚለው መጽሐፍ ላይ having raised humanity above the beastly level of survival struggles We will now aim to upgrade humanity into gods and turn homo sapiens into homo deus. ሲከተል we don't need to wait for the second coming in order to overcome death. A couple of geeks in a lab can do it. If traditionally death was the specialty of priests and theologians, now engineers are taking over. የሰው ልጅ ከእንስሳዊ የህልውና ፍልሚያ እንደወጣ ሁሉ አሁን ደግሞ ግባችን ሰውን ወደ አማልክትነት ማሳደግና homo sapien የነበረውን ወደ homo deus መቀየር ነው ይላል። ሞትል ድል ለመንሳት የመሲሁን ዳግም ምጻት መጠበቅ የለብንም ይላል። outright መጻፉ ተጻፈ አለ homo deus ቢለው ግዜ ካላችሁ ተያት መጠበቅ ያስፈልግን። ሞትን ለማሸነፍ ጥቂት የቴክኖሎጂ አፍቃሪዎች ጊኮች ይላቸዋል በላብራቶሪ ውስጥ ካስቀመጥን በቂ ነው። ከዚህ ቀደም የሞት ትርጉምና የሞት ሚስጥር በቀሳው ውስጥና በስነ መለኮት ምሁራን ዘንድ የነበረው ኖ አሁን በላብራቶሪ ውስጥ መሰራት የሚችል ነው። አሁን እንኳን ባይሆን ኢቨንቹአሊ ይሆናል የሚል አይነት ሆፕፉል የሆነ ዊሽ ያስቀምጣል። ነው አንድ አይዲዮሎጂ ገለጥኩላችሁ እንጂ ብዙ አይነቶች አሉ። ይሄና መሰል ሐሳቦች የዘመናችን ኤምፓየሮች ናቸው በያስባሉ አትሊስት መንግስታት እርስ በርስ ለመሸናነፍ የሚያደርጉትን ትግል ያህል ብዙዎች የሰውን ልጅ ተፈጥሮና ባዮሎጂ ሰብዱ ለማድረግ ኔቸርን ለማስገዛት አቅማቸውና ግዚያቸውን ሀብታቸውን የሚያፈሱበት ዘመን ላይ ነው ያለነው። ነገር ግን ምንም ያህል የረቀቀ ዘመናዊነት እና ቴክኖሎጂ ቢኖርንም መሰረታዊ ፍርሃት ግን ከባቢሎን ከግሪክ ከሮም ዘመን ከነበረው አይለይም። ያን ፍርሃት ሁሉን የሚወጣው ይህ ጨለማ ይህ ሞት የሚባለው ክስተት ነው። ይሄን ያህል ኢንትሮዳክሽን ከሰራን ወደ መጽሐፍ ቅዱሳችን እንመለስና አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 34 ያለውን ተስፍሽ ብታነብል አይኖር ረጅም ቁጥር ነው ግን ሐሳቡን እንድንይዘው ስለፈለኩ ይላል።
ታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩት ሁሉ በቤት አሳልፈ ሰጠዋችሁ እንዴ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረ መጽሐፍም እንደሚል በሶስተኛው ቀን ተነሳ ለኬፋ ታየ በኋላም ለ12ቱ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ ከእነርሱም የሚበዙቱ እስካሁን ድረስ አሉ አንዳንዶች ግን አንቀላፍተዋል ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ ከሁሉም በኋላ እንደ ጭንጋፍ ደግሞ ለእኔ ደግሞ ታየ እኔ ከሐዋርያት ሁሉ የማንስነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያት ብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆኑ እኔ ነኝ ለእኔም የተሰጠኝ ጸጋው ከንቱ አልነበረም ከሁላቸው ይልቅ ግን ደከምኩ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህ እኔ ብሆን እነርሱም ቢሆኑ እንዲሁም ሰብካለን እንዲሁም አመናችሁ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው እምነታችን ደግሞ ከንቱ ነው። ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉና ስልጣን ሁሉ ኃይልንም በሻረ ፍሳ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉም ከእግሩ በታች አስገዝተዋልና። ነገር ግን ሁሉም ተገዝተዋል ሲል ሁሉም ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው? እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልኩ ወንድሞች ሆይ ዕለት ዕለት እሞታለሁ። እንደ ሰው በኤፌሶን ከአውሬ ጋር ከታገል ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገን ሞታለን እና እንብላ እናንጠጣ። አትሳቱ፣ ክፉ ባልንጀራ መልካሙን አመል ያጠፋል። በጽድቅ ንቁ፣ ኃጢአትን አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይንላለሁ።
አሜን። ተባረክ። እንግዲህ በዚህ ሀሳብ ውስጥ ማየት የምንችለው ሀሳብ ምንድን ነው? ቆሮንቶስ በተባለች በአንድ አህዛብ ከተማ ውስጥ የምትገኝ ቤተክርስቲያን አንድ ታናሽ በማደግ ላይ ያለች ነገር ግን እግሯን ለመትከል ስትሞክር አስቸጋሪ ነገሮች የገጠሟት፣ ለምሳሌ በውስጥ ክፍፍል፣ በስነ ምግባር ውድቀት፣ እንዲሁም ደግሞ ያስተምሮ ግራ መጋባት የነበረባት ቤተክርስቲያን እንደሆነ ሙሉ መጽሐፉን ስናነብ ማየት እንችላለን። በተለይ በምዕራፍ 15 ላይ እንደምናየው በዙሪያዋ ካለው የግሪኮ ሮማን ዓለም ተጽዕኖ የተነሳ በቤተክርስቲያኗ ውስጥ ያስተምሮ መደበላለቅ እንደነበረ፣ በተለይ ደግሞ በዘመኑ ከነበሩት የተለያዩ አይነት ፍልስፍናዎች ዱዋሊዝም ብትሉት፣ ኤፒኩሪያኒዝም፣ ስቶይሲዝም፣ እነዚህ ሁሉ ሰምሃው መጽሐፍ ቅዱሳዊውን አስተምህሮ የሚጻረሩ ሆነው ሳለ ነገር ግን በቤተ ክርስቲያኗ ውስጥ በመግባትና በመደበላለቅ ቤተ ክርስቲያን ውስጥ መንሸራሸር የጀመሩ ትምህርቶች ነበሩ። ከዚህም የተነሳ የተነሳው ጥያቄ ወይም በዛ ቤተክርስቲያን ውስጥ የነበረው አንዱ ጥያቄ የሙታን ትንሣኤ የለም የሚል አስተምሮ ነበር። ጳውሎስ ይህ የቤተክርስቲያኗን ሕልውና አደጋ ውስጥ መጣሉን በማወቅ በዚህ ስፍራ ላይ ጊዜ ወስዶ ሲያብራራ እናያለን። በቁጥር 12 ላይ አሁን ተስፋዬ እንዳነበበው ስናይ ጳውሎስ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች እንዴት የሙታን ትንሣኤ የለም ይላሉ ብሎ በመገረም ይጠይቃቸዋል። ኦኬ፣ ሐዋርያቱ ያስተማሩት እኔ ያስተማርኳችሁ ኢየሱስ ክርስቶስ ከሙታን ተነስቷል፣ እንዴት ጠፋ? እንዴት ይሄ ጠፋችሁ? እንዴት ከዚህ ተቃራኒ የሆነ አስተምህሮ ኮንፈርተብል አደረጋችሁ ብሎ ቻሌንጅ ያደረጋቸዋል። ከዛ በመቀጠል ክርስቶስ ከሞት ባይነሳ ኖሮ የሚል ሙግትን በማምጣት የክርስቶስ ሞትን ድል መንሳት የክርስትናችን ኮር መሆኑን ሲያጸናላቸው እናያለን። ስለዚህ ይሄ የጌታ ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ብለን አይ ቲንክ ዛሬ ላይም ኤክሰርሳይዝ ማድረግ ያለብን ነገር ይመስለኛል። የጌታ ኢየሱስ ክርስቶስ ትንሣኤ በዓመት አንዴ በትንሣኤ ሰሞንና በሕማማቱ ሰሞን ብቻ የምናስበው ነገር ሳይሆን ዕለት ዕለት እናሰላስለው ለማንነታችንና ለምንነታችን መሰረት የሆነ ዘወትር ከልባችንና ከሐሳባችን መጥፋት የሌለበት የእግዚአብሔር ስራ ነው። ከዛ በተጨማሪ ኢየሱስ ክርስቶስን ከሙታን ያስነሳውን እግዚአብሔር አባትን የምናመሰግንበት ምክንያታችንም ጭምር መሆን አለበት። ወደ ጳውሎስ አርጊመንት ስንመለስ ክርስቶስ ካልተነሳ የሚል ሰንሰለት የሚመስሉ በተለይ ከቁጥር 12 እስከ 19 ስናይ በሰንሰለት የተያዙ ወይም ደግሞ ዶሚኖ የሚመስሉ ሀሳቦችን ያነሳል። አይ ቲንክ ያንን ፕራክቲስ ብናደርገው ለዕለት ተዕለት ህይወታችን ጥሩ ይመስለኛል። ክርስቶስ ሞቶ ቢቀር ኖሮስ? ክርስቶስ ባይነሳ ሲልና የመጀመሪያው ሀሳብ ጳውሎስ ምን ይላል? ስብከታችን ሙሉ ለሙሉ ከንቱ ነው ይላል። ሰባኪውም ጉልበቱን እያባከነ ነው፣ አዳማጩም ጊዜውን ይያባከለ ነው ኢራሽናል የሆነ ሚሊንግነስ የሆነ ስራ እየሰራ ነው ይላቸዋል። ሲቀጥል እምነታቹ ከንቱ ነው ይላቸዋል። ቅዠት ነው። ተራ የፈጠራ ታሪክ ያሳባቸው ነው ክርስቶስ ከሞት ካልተነሳ። ሲቀጥል ክርስቶስ ከሞት ካልተነሳ አሁንም በኃጢያት ባርነት ስር ናችሁ፣ በኃጢያት ታስራችኋል። ከባዱ ቀንበር ከተከሻችሁ አልተነሳም። የዕዳ መዝገባችሁ አሁንም አልተሰረዘም ይላቸዋል። ክርስቶስ ካልተነሳ ልክ አንዳንድ ቆሮንቶስ አማኞች እንዳሉት እነተም የቅዱሳንም ትንሳኤ የለም ማለት ነው። የመጨረሻው አልቲሜት ድልነሺ ሞት መሆኑን አረጋግጠን ማለት ነው። ስለዚህ ያንቀላፉትም ጠፍተዋል። There is no future, there is no past, no present ይላቸዋል። ክርስቶስ ካልተነሳ መሲሁን ተስፋ ያደረግነው ለዚህ ህይወት ብቻ ስለሆነ የመጨረሻው ከሰው ሁሉ የምናሳዝን ከንቱዎች መሆናችንንም ጭምር ይናገራል። ወገኖች ያለ ክርስቶስ ትንሳኤ የምንኖረው ህይወት የውሸት ተስፋ የሌለው ድል ነሺ ሞት አሸናፊነቱን ያረጋግጠበት ከንቱ ህይወት ነው የሚሆነው። እዚህ በዚህ ስፍራ ላይ ጳውሎስ ምን ይያላቸው ነው? ጳውሎስ እንዲሰማቸው የፈለገው ስሜት አለ። የዚህ መጽሐፍ አንባቢዎች ያለ ክርስቶስ ትንሳኤ ሞት የምን ጊዜም የመጨረሻው ሻምፒዮን፣ በፍጥረት ሁሉ ላይ ሙሉ ስልጣን ያለው፣ በዓለም ውስጥ ያለውን ተጽዕኖና የጨለማ ጥልቀት ፊል እንዲያረጉት ይፈልጋል። አይ ቲንክ እኛም እንደ ክርስቶስ አካልነታችን ይህንን የአእምሮ ኤክሰርሳይዝ መስራት ይኖርብናል፣ የትንሳኤው ምንነት እንዲገባን። ጳውሎስ ይህንን ሙግት ካስቀመጠ በኋላ ላይ ግን በቁጥር 20 ላይ ነገር ግን ብሎ ሲጀምር እናየዋለን። ቁጥር 20 ላይ ካያችሁት ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ምን ብሏል? ተነስተዋል። የሰው ልጆችን ታሪክ በሙሉ በአንዲት አረፍተ ነገር ሲለውጠው እናያለን። ጳውሎስ እዚህ ጋር ሲያበስር እናያለን። ቅድም ካነሳናቸው ነገስታቶች፣ ሃያላን፣ ባለጸጎች እንዲሁም የሰው ልጆች ሁሉ በተሸነፉበት ጦር ሜዳ በመግባት ብቸኛው ሞትን ድል አድርጎ የተነሳው የናዝሬቱ ኢየሱስ መሆኑን ጳውሎስ ያውጃል። ቁጥር 26 ላይ ጳውሎስ ይሄንን ጠላት የመጨረሻው ጠላት ሲለው አይተናል። ቁጥር 26 ላይ ይላል የሚደመሰሰው የመጨረሻው ጠላት ሞት ነው ይለዋል። አሁን በምንኖርበት ዓለም ከሞት ጋር ሲምፓታይዝ ሰዎች ሲያደርጉ እናያለን አይደል? ሞት እንደ ማምለጫ መንገድ as an escape ወደ ረፍት መውሰጃ የሆነ ብቻ ሽፍት አለ። በቀደሙት ክርስቲያኖች ዘንድ ግን የነበረው ነገር ምንድነው? ወይም መጽሐፍ ቅዱሳዊ አመለካከት ሞት is the ultimate enemy። በቁጥር 20 ላይ ተመልሰን ስናይ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት የሚል ቃል እናገኛለን። በኩራት ሆኖ በርግጥ ከሙታን ተነስተዋል። ምንድነው ይሄ በኩራት? በኩራት የሚለውን ቃል በእንግሊዝኛ ስናየው ፈርስት ፍሩት የሚል ቃል እናገኛለን። ወይም ደግሞ ኢማጂን ገበሬዎች ነን ብለን ብናስብና የወይን ተክል ተክዬ ወይም የብርቱካን ተክል ተክዬ ክረምት ያልፋል፣ ጸደይ ሲመጣ ከዛፎቹ መሐከል አንዱ ነው መቼም የመጀመሪያውን ፍሬ የሚያፈሩ አይደለ? እንዴ የዛ ዛፍ ፍሬ ማፍራት ቀጥሎ የሚመጣ ምርት እንዳለ፣ ቀጥሎ የሚመጣ መከር እንዳለ ዋስትና የሚሰጠን ማረጋጋጫ ጭምር ነው። ኢየሱስ በትንሳኤው ከሙታን መካከል በኩራት ሆነ። ምክንያቱም የርሱ መነሳት ለርሱ ወገኖች ያንኑ መሳይ ትንሳኤ በእርግጠኝነት እንዳለ ጋራንቲ የሚያደርግ ነው። ተስፋን የሚሰጠን ነው። አንዳንድ ጊዜ የጌታ ኢየሱስ ክርስቶስን ትንሳኤ በታሪክ ሂደት ውስጥ በአንድ ወቅት ብቻ የተፈጸመ ልዩ ክስተት ብቻ አድርገን የማሰብ ያሳሰብ እንትን ይኖረናል። እውነት ነው። በታሪክ ውስጥ የተፈጸመ ሪል ኢቨንት ነው። ነገር ግን የቅዱሳንን የመጨረሻ ክብር የሚያመለክት ሕያው ማሳያም ጭምር ነው። It's not just one miraculous event. በማይሞትና በማይበሰብስ በከበረ አካል ከሙታን መነሳቱ በዘመን ፍጻሜ ለሚኖረው የመጨረሻው የቅዱሳን ትንሳኤ እና መታደስ ማረጋገጫና ዋስትናም ጭምር ነው። መጽሐፍ ቅዱስ የሥነ መለኮት ሰዎች proleptic የሚሉት አይነት አገላለጽ አለ። Future event invading the present way, invading the past ማለት ነው። ስለዚህ የጌታ ትንሳኤና ሞትን ድል ማድረግ ሞት ስልጣኑን መቀማቱን ማሳያ፣ በመጨረሻው ደግሞ አልቲሜት ፍጻሜው መሻርና መደምሰስ መሆኑን ማረጋገጫም ጭምር ነው። መጨረሻም አብዛኞቹ የትንሳኤ ስብከቶች ወይም ፋሲካ ላይ የምናወራቸው ወይም ስለ ትንሳኤ ዲስከስ እናደርግ እዚህ ጋር ያቆማሉ አይደለ? ተነስተዋል፣ በትንሳኤው ደስ ብሎናል፣ መዝሙር እንዘምራለን፣ ስለ መንግስት ሰማያት ህይወት እያሰብን ብቻ ቁጭ እንድንል ግን አልተጠራንም። ጳውሎስ ይሄን ምዕራፍ ካያችሁት ይቀጥላል እስከ ቁጥር 58 ድረስ። ቁጥር 58 ላይ እንደዚህ የሚል ሐሳብ አለ። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋል። እና የምትደላደሉ የማትነቃነቁም ዚጋ ስሙ፣ የጌታም ሥራ ሁሉ ጊዜ የሚበዛላችሁ ምን ሁኑ። ጌታ ኢየሱስ ክርስቶስ ዛሬም ሕያው ከሆነ ለእርሱና ስለ እርሱ የምናደርገው ነገር ሁሉ ከንቱ ወይም ሚኒንግለስ የሆነ ነገር አይደለም። ክርስቶስ ከሞት ባይነሳ ኖሮ ምንም ያህል ጥሩ ሰው ብንሆን፣ ደግ ብንሆን፣ መልካም ብንሆን፣ የፍቅር ሰው ነን ብንል ከንቱ ነው አይደለ? ለምን? ኦልቲሜትሊ ያ ትልቁ ጠላት በዜሮ ስለሚያጠፋው። ምናልባት ስም ብቻ ይሆናል የሚቀጥለው፣ አይ ከሌ እኮ ጥሩ ሰው ነበረ። ነገር ግን ትንሣኤ እውነት ከሆነ ያ ማጥፊያው ላጲሱ አቁሙን አጥቷል ማለት ነው። ስለዚህ በዝግታ የምንጸልየው ጸሎት፣ ሌሎች ሳያዩን ለባልንጀሮቻችን የምናደርገው መልካምነት፣ እየከበደንም ቢሆን ለበደሉን ይቅር ስንል፣ በሐዘን በጨለማ ውስጥ ሆነን እግዚአብሔርን ስናመልክ ስንዘምር፣ ያገዝናቸውን የታመሙትን ሰዎች ስንጠይቅ፣ ይህ ሁሉ ድርጊት ለከንቱ አይደለም። ምክንያቱም ሞት ሊነካው አይችልም አይደለ? ለምንድን ነው ሞት ማይለካው? ምክንያቱም እነዚህ ድርጊቶች የመነጩት የእግዚአብሔር አዲሱ ፍጥረት አካል ከሆነ ማንነት ስለሆነ ነው። ወገኖች፣ በዚህ መነጽር ውስጥ የዕለት ሕይወታችንን ማየት ስንጀምር እንዴት እንደምንኖር በጣም ይቀየር ይመስለኛል። እጅግም ይቀይረዋል። በጳውሎስ መልእክት ውስጥ እንደምናየው እግዚአብሔር የገዛ ልጁን ከሞት በማስነሳት ሞትን ለአንዴና ለመጨረሻ ጊዜ ድል ነስቶታል። ትንሣኤ ረጅሙና አሰቃቂው የሞት አገዛዝ በመጨረሻ የማብቂያ ጊዜ ወይም ኤክስፓይሬሽን ዴት እንደተጻፈለት የሚገልጽ የእግዚአብሔር ፍጹም አዋጅ ነው። በመጨረሻም ወደ ቅድሞቹ ሰዎች ልሰወዳችሁ። በጣም በብዙ ሺህ የሚቆጠሩ ሰዎች የታላቁን እስክንድር መቃብር ለመጎብኘት እንደሚጓዙ ይነገራል። በሮም የሚገኘው የጁልየስ ቄሳር ሐውልት ብዙ ሺህ አድናቂዎች መጥተው ፎቶ ይነሱበታል፣ ያዩታል፣ ስሙን ይጠራሉ። በፓሪስ የሚገኘው የናፖሊዮን ቦናፓርት መቃብር እንዲሁ ለብዙዎች አትራክሽን፣ በብዙ ሺዎች የሚጎበኝ ስፍራ ነው። ሶስቱም ስፍራ ግን አንድ አሳዛኝ መልእክት ይዘዋል አይደለ? በዚህ ስፍራ አንድ አስደናቂ ሰው ሞት በሚባል ኃይለኛ ተሸነፈ የሚል። ክርስትና ግን ሙሉ በሙሉ አቅጣጫው ወደ ተለየ ቦታ የሚጠቁም እምነት ነው። ክርስትና ወደ ባዶ መቃብር ነው የሚጠቁመው። ክርስትና ስለዛ ሰው ብቻ ፎከስ እንድናደርግ ሳይሆን የሚያሳየን ከሙታን በኩራት ሆኖ የተነሳው የእግዚአብሔር ልጅ በሞቱና ትንሣኤው ታሪክን እንደቀየረ የኛም ተስፋ ደግሞ በዚሁ ምክንያት አብሮ እንደተለወጠ የሚያውጅ እምነት ነው። ወገኖች አንድ ቀን የታሪክ ምዕራፍ ይዘጋል። አዲሱ ምዕራፍ ጀምሯል። ፍጻሜውን ሲያገኝ ግን የሁላችን ጠላት የሆነ ሞት ላንዲና ለመጨረሻ ጊዜ ይደመሰሳል። እግዚአብሔር ቃል ሲናገር ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህስ የት አለ? ይላል። እንጸልያለን።